ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 13 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥቅምት 13 ቀን 325 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። አንድ ነገር ላይ እውነት ተናግሯል። አንበጣው መደመር የገባው ነው በማለቱ እንደኔ ግን መደመር የገባቸው ኮሎኔሉም አንበጣውም ናቸው። ምክንያቱም ሁለቱም በዘር ጥፋት ላይ የተሰማሩ በመሆናቸውና ሁለቱም በመንጋ የሚያጠቁ በመሆናቸው።
ከኮሎራዶ አንድ አርማጭ ከላኩልን ደብዳቤ ላይ ተቀንጭቦ የተወሰደ ነው። በየሳምንቱ አርብ ካድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ትግራይን እየገዛ ያለው የወያኔ ቡድን ረቡዕ ጥቅምት 12 ቀን የትግራይ ህዝብና መንግስት በሃዳዊ አምባገነናዊ ቡድን ጸረ ህዝብ እርምጃ አይንበረከክም በሚል ርዕስ ባወጣው መግለጫ በባለተራነት በስልጣን ላይ ተሰየሙ አገዛዝ አውግዞ ዓለም አቀፉ ማህበረሰብ እርዳታ እንዲያደርግለት ጥሪ አስተላልፏል። ወያኔ በመግለጫው አገዛዙ የትግራይ ህዝብ ድርሻ የሆነውን የድጎማ ባጀት መከልከሉን ባስታወቀበት ማግስት ከበርሃን በጣ መንጋ ጋር እየተናነቀ ያለውን የትግራይ ህዝብ አመት ሙሉ የለፋበት ቡቃያ ያንበጣ ሲሳይ እንዲሆን በይኖበታል ካለ በኋላ ጠራን በጣ መዳይስ በአውሮፕላን እንደረጨ ያሰት መረጃ አስተላልፏል ብለዋል። ካለም አቀፉ ማህበረሰብና ከለጋሽ ሀገሮች ለአርሶ አደሮች ሲሰጥ የነበረው የሴፍቲ ኔት ፕሮግራም በመከልከል ወደ ትግራይ መላክ የነበረበት 285 ሚሊዮን ብር መከልከሉን ጥቅምት 10 ቀን አሳውቋል በማለት አገዛዙን ኮንነዋል። የመቀሌ ከተማን የውሃ ችግር ለመፍታት ግድብ ለመስራት ኮንትራክት ወስዶ የነበረውን የቻይና ኩባንያ ሁለት ዲዛይነሮች ጥቅምት 12 ቀን ወደ መቀሌ እንዳይሄዱ በቦሌ ዓለም አቀፍ አውሮፕላን ማረፊያ አግቷቸዋል ካለ በኋላ አህዳዊና አምባገነን የሆነው አገዛዝ በሚወስድ እርምጃ እንደማይንበረከክ አሳውቋል። የዓለም አቀፉ ህብረተሰብ አስፈላጊ እርምጃ እንዲወስድ ጥሪ አድርጓል። በሌላ በኩል አገዛዙ ወያኔ ለሰነዘረበት ክስ የሰጠው መልስ ባይኖርም በገንዘብ ሚኒስቴር አማካኝነት በተሰጠው መግለጫ ለትግራይ ወረዳዎች ከተሞችና ቀበሌዎች የድጎማ ባጀት በባንክ ሂሳቦቻቸው በኩል የሚተላለፍበትን አሰራር ዝግጅት የተጠናቀቀ መሆኑን ገልጿል። በአዲስ አበባ ከተማ አስተዳደር መስሪያ ቤቶች ውስጥ ከአማርኛ ሌላ ኦሮምኛን ማወቅ ቅድመ ቅድመ ግዴታ እየተደረገ ያለው አሳብ ከፍተኛ ተቃውሞ የገጠመው ተነገረ። በወያኔ ህገ መንግስት ተብየው መሰረት በአዲስ አበባ ከተማ አስተዳደር የሥራ ቋንቋ አማርኛ ሆኖ ሳለ በተረኝነት ስልጣን ላይ ያሉ ቡድኖች ለአስተዳደሩ መስሪያ ቤት ሥራዎች ኦሮምኛ ቋንቋ መናገርን እንደ ተጨማሪ ግዴታ መጠቀማቸው ህገወጥ አሳብ ከመሆኑም ሌላ የዜጎችን መብት እንደሚደፈጥጥ አሰራር ነው ተብሏል። አሳሪ ቀር ከተባለ እንኳን በህዝብ ተሳትፎና ስምምነት እንዲሁም በአግባቡ ህጉ ተለውጦና ተሻሽሎ መሆን ይገባዋል የሚሉ ባለሙያዎች በርካታ ናቸው። ይኸው ጉዳይ ባለፈው ሰኞ የወያኔ ፓርላማ በተሰበሰበበት ወቅት ያገዛዙ ቁንጮ ከአንድ የምክር ቤት አባል ተመሳሳይ ጥያቄ ቀርቦለት ብዙ ቋንቋ ማወቅ ጠቃሚ እንጂ ጎጂ አይደለም በማለት ሊያድ በሰብስ መሞከሩ በጉዳዩ ላይ እጁ እንዳለበት ያረጋግጣል ተብሏል። በቅርቡ ባገዛዙ ቁንጮ ተመርቆ ተከፍቷል የተባለው የእንጦጦ ፓርክ በእንጨትና በቅጠል ለቀማ የተደረደሩ የነበሩ ዜጎችን አለስራ አስቀርቶ ከፍተኛ ችግር ውስጥ የከተታቸው መሆኑ እየተነገረ ነው። ፓርኩ ከመሰራቱ በፊት እንጨትና ቅጠል ለቀመውና ተብስበው በመሸጥ የተደረደሩ የነበሩ እናቶች በጠንካራ አጥር በተጣጠረው ፓርክ ውስጥ ገብተው እንጨት ለመልቀም ሆነ ቅጠል ለመሰብሰብ በመከልከላቸው የዕለት ገቢያቸውን አጥተው በረሃብ እየተሰቃዩ መሆናቸውን ለዜና ተቋሞች ተናግረዋል። ከመካከላቸው ለናሙኔ አይተሰኑ የሥራ ድር ተሰጥቷቸዋል ቢባልም በርካታዎቹ አሁንም ያለ ዕለት ገቢ ከነቤተሰቦቻቸው በረሃብ እየተሰቃዩ መሆናቸውን እየገለጹ ነው። አርብ መስከረም 13 ቀን ከጠዋቱ 5 ሰዓት ጀምሮ በመላ ኢትዮጵያ የኤሌክትሪክ ኃይል የተቋረጠ መሆኑ ታውቋል። የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ቢሮ እንደገለጸው የኤሌክትሪክ አቅርቦቱ በመላው ኢትዮጵያ የተቋረጠው በኃይል ማስተላለፊያ መስመሮች ላይ ባጋጠመ ችግር መሆኑን ተናግሯል። ከተወሰነ ጊዜ በኋላ በአንዳንድ የአዲስ አበባ አካባቢዎች አገልግሎት መመለሱ የተገለጸ ቢሆንም ይህ ዜና እስከተጠናከረበት ጊዜ ድረስ በብዙ ቦታዎች እንደተቋረጠ ነው። የኮሙኒኬሽን ቢሮ ችግሩ ምን እንደሆነና ያለበትን ቦታ ለማወቅ ጥረት እያደረገ መሆኑን ገልጾ በምን ያህል ጊዜ ወደ ቀድሞ አገልግሎት እንደሚመለስ ለመናገር ሳይፈቅድ ቀርቷል። ኢትዮጵያ ከሚያዋስና 6 አገሮች በላይ በኮሮና ቫይረስ የተጠቃች መሆኗ ተነገረ። በኮሮና ቫይረስ በተያዙ ሰዎች በኢትዮጵያ 91693፣ ኬንያ 47212፣ ሱዳን 13724፣ ጅቡቲ 5222፣ ሶማሊያ 3897፣ ደቡብ ሱዳን 2872 እና ኤርትራ 457 አስመዝግበዋል ተብሏል። በማሾች ቁጥር ኢትዮጵያ 1396፣ ኬንያ 870፣ ሱዳን 836፣ ጅቡቲ 522፣ ሶማሊያ 102፣ ደቡብ ሱዳን እና ኤርትራ 55 አስመዝግበዋል። አድማጮቻችን የለቱ ዜና ዝግጅት ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የሳተላይት ስርጭት አዘጋጆችና እንዲሁም አድማጮች የከበረ ሰላምታዬ ይድረሳችሁ። ውድ ፍኖተዎች፣ አምባገነኖች የሚያምኑት በተጨባጭ በአገርና በሕዝብ ላይ እያደረሱ ያለውን ጉዳት ሳይሆን በገዛ ቅዠታቸው መሆኑን የፈረደባት ኢትዮጵያ ላይ የተሾመው ኮሎኔል በሰሞኑ የተወካዮች ምክር ቤት ተብየው ለቀረበለት ጥያቄ ያስደመጠው እጅግ አሳዛኝና በእብሪት የታጀለ ዲስኩር ከመቼውም በላይ ይህንኑ ሀቅ ገሃድ አውጥቶታል። ዲስኩሩን ያሳመረ መስሎት ከተጠቀመባቸው ንቀት የተሞሉ ምሳሌያዊ አነጋገሮቹ ጋር እንተወውና ወያኔ በፌዴራሊዝም ስም የዘረጋው የዘር ፖለቲካ ከምዕራባውያኑ የፌዴራሊዝም ስርዓት ጋር አቻ አድርጎ እውነተኛ የሆነውን የፌዴራል ስርዓት እያካሄድን ያለ ነው በሚል ለማቅረብ ባደረገው አስቂኝ ሙከራ ትናንት ህገ መንግስቱ መነካት የለበትም ስርዓት ለማደረጀት እንጂ ልናፈርስ አልመጣንም ባለበት አንደበቱ አሁንም ያለው ፌዴራሊዝም ከድሮው የተለየ ነው በማለት ህዝብን እየኖረበት ላለው አስከፊ ዘረኝነት መንስኤ የሆነውን መራገብ አይንህን ጨፍንና ለሞኝህ በሚመስል ባዶ ስብከት ሊያደናግር ደፍሯል። ቀድሞ ነገር የዘር ፖለቲካና ዴሞክራሲ አይን ላይ የሚታዩ አይደሉም። ያለ ዲሞክራሲም ፌደራሊዝም እንዲሁ የሚታሰብ አይደለም። ይሊዮን የሚችለው ቃሉን በከንቱ ወስደው በተለመደ ጭካኔ ቶርቸር የሚያደርጉ ወያኔዎች የዛሬ ብልጽግናዎችና የትላንት የኦሮሞ ካድሬዎች በፈጠሩት ዓለም ብቻ ነው። የአገዛዙ ቁንጮ ይህን ከንቱ ዲስኩር የሚቃወሙትን ክፍሎች አሃዳዊ ሊያደርግ ሞክሯል። በኦሮሞ ጽንፍ የታጀለው ብልጽግና ደግሞ የእውነተኛ ፌደራላዊ ስርዓት ባለቤት ነው እያለን ነው። በአንድ አገር የአንድን ብሔር የበላይነት ለመመስረት ቤተ መንግስት ገብቶ ተቋማትን በአንድ ወጥ ዘር እያዋቀረ ካለው በአንድ አካባቢ ከአንድ ብሔር ውጭ የሆኑትን በማጥፋት ጨፍጨፋውን ትናንሽ ግጭቶች በሚል በማጣጣል እልቂቱን ከፈቀደው ኮሎኔል በላይ ማንም አሃዳዊ ሊሆን አይችልም። በአማራውና በኦርቶዶክስ ክርስቲያኑ ላይ ሳያባራ የቀጠለውን የዘር ጨፍጨፋ ጄኖሳይድ በተራ ግጭት አስመስሎ ለማቃለል ግጭትን የሚፈጥሩ ግለሰቦችና ቡድኖች ግጭቱን በማስጮህ የተካኑ ናቸው በማለት ኮሎኔሉ ላለፉት ሁለት ዓመታት በማንነታቸውና በሃይማኖታቸው ምክንያት የፈሰሰውንና ዛሬም እየፈሰሰ ያለውን የንጹሃን ደም ግለሰቦችና ቡድኖች የሚፈጥሩት ጩኸት ከመሆን ያለፈ አይደለም በሚል ብሪፍ ይክዳል። አዎ አንድ ነገር ላይ እውነት ተናግሯል። አንበጣው መደመር የገባው ነው በማለቱ እንደኔ ግን መደመር የገባቸው ኮሎኔሉም አንበጣውም ናቸው። ምክንያቱም ሁለቱም በዘር ጥፋት ላይ የተሰማሩ በመሆናቸውና ሁለቱም በመንጋ የሚያጠቁ በመሆናቸው። ውድ ፍኖቶች፣ አምባገነኖች ለህዝብ ባጠመዱት ወጥመድ ተጠልፈው እንደሚወድቁ የሚረዱት ቀድመው ሳይሆን እንደ ሳስራት ወላፈኑ ሲያገኛቸው ብቻ ነው። ኮሎኔሉ እያሳየ ያለው ባህሪ እንኳን ለ114 ሚሊዮን ኢትዮጵያውያን ለጉዑዟ መሬት እንኳ አደጋ እንደሆነ ነው። ሌላው ቀርቶ የኮሎኔሉን ስንኩል የፖለቲካ ሰውነት አጎንብሰው ሲደግፉ የነበሩት እንኳ መከራከሪያ በሚያሳጣ ሁኔታ ሹምነቱን ዘንግቶ ወይም ስልጣኑ እንደማይፈቅድለት አጥቶት ሳይሆን ጌታዋን የተማመነችበት ሆኖበት የብር ኖት ይቀይራል፣ ከህዝብ እውቅና ውጭ አገሪቱን በዘላቂ ደረጃ ሊጎዱ የሚችሉ ውሎችና ስምምነቶችን ያካሂዳል፣ ማለትም ከሻቢያ ከአረብ ኤሚሬትስ ወዘተ የመሳሰሉትን ማንሳት ይቻላል። ኮሎኔሉ ምን ያህል ግብዝ እንደሆነ በራሱ ላይ የመሰከረበት ሌላ ጉዳይ የአንድ አገር ጠቅላይ ሚኒስትር ተብየው ኮሎኔል ከየትም ብዬ ባመጣሁት አንድ ብር ባላወጡበት እንዴትም ባጠፋው አልጠየቅም በሚል ያስደመጠው ድንፋታ ነው። ኮሎኔሉ በአገርና ህዝብ ላይ መሾሙ ባያጠራጥርም የኢትዮጵያ ህዝብ የፈቀደውን መሪ በነጻነት የመምረጥ ዴሞክራሲያዊ መብቱን ገና ባያስከብርም እንዲህ በስልጣን ላይ ሆኖ በአገር ስም የተቀበለውን ሀብት ምን ሰጥቶ እንዳገኘው ህዝብ የማወቅ መብት አለው። በወያኔ ጅቦች የተጋጠችውን አገር ለሌላ የተረኞች የሙስና መረብ ማመቻቸቱ ብቻ ሳይሆን በሁለት ዓመት የሥልጣን ዕድሜው የኢትዮጵያን ሕዝብ ለዘመናት ያስተሳሰረ ድልድይ በማቃጠል የተሰማራ በመሆኑ ፈቅዶ ሳይሆን በግዱ ከሥልጣን ለማስወገድ እንደ መቀሌዎቹ በስብሰናል ስኪል መጠበቅ የለበትም። ይህ በራሱ ሁሉን አውቃነትና በሕዝብ ንቀቱ ባቦካው አረንቋ ተዘፍቆ የሚንደፋደፍ ኮሎኔል ከዘረኛ መንጋው ጋር ካሁኑ ልናስወግደው ይገባል። ዝምታ ለበግም አልበጃትና ካሁኑ ልንሰብረው ይገባል። ዛሬ በአማራውና በኦርቶዶክስ ክርስቲያኑ ላይ እየደረሰው ያለውን ፍጅት ነገ በወላይታው፣ በኮንሶ፣ በጌዲዮ፣ በሶማሌው፣ በአፋሩ፣ በሲዳማው፣ በጉራጌው፣ በጋምቤላው፣ በአገውና በሌሎች ብዙ ወገኖቻችን ላይ ተመሳሳይ ወንጀል ከመፈጸም ወደ ኋላ እንደማይል በወላይታ፣ በጌዲዮ፣ በኮንሶ ወዘተ ታይቷል። ሰፊው ሰላማዊ የኦሮሞ ህዝብም በስሙ ደም የሚያፈሰውን ዘረኛ አገዛዝ አክንተፍ ብሎ ተብቶ የሌሎች ኢትዮጵያውያን ወገኖቹ ደም ደሜ ነው ብሎ በመቆም ዘረኝነትን ከምንጩ ሊያደርቅ ይገባዋል። እነዚህ ደም የጠማቸው መንጋ ወንጀለኞች ለማንም አይመለሱም። ወያኔዎቹ እኮ የትግራይን ወጣት ቀርጥፈው ከመብላት ትግሬነት አላገዳቸውም። በአንድነት ተነስተን ስልጣን ላይ ሆኖ አገሪቱን በዜጎቿ ደም እያቀላ ያለውን ዘረኛ አገዛዝ በማስወገድ የዘር ፍጅቱን እናስቆም። ኢትዮጵያም ዜጎቿ መብታቸው ተከብሮ በአንድነት በእኩልነትና በሰላም ሰርተው ከቦታ ቦታ ተንቀሳቅሰው ንብረት አፍርተው የሚኖሩባት አገር ትሆን ሲሉ አጥናፉ በዛብህ ከዴኒቨር ኮሎራዶ ግዛት አሜሪካ ደብዳቤያቸውን አጠናቀዋል።
ሰላም ፍኖቶችና እንዲሁም ውድ አድማጮች፣ ህግ በላይ ሆኖ በሚተዳደሩባቸው ሀገሮች ሚዲያ ለአንድ ሀገርና ህዝብ የሚጫወተው ሚና ትልቅና በጣም ጠቃሚ ነው። ያለመታደል ሆነና በእኛ ሀገር ይገና አልታየም አለ ከተባለ መስካው እንደታዘብኩት አንድ ለናቱ የሆነውን ፍኖተ ዲሞክራሲ ነውና እሱም ቢሆን ብቻውን በቂ አይደለም ባይነኝ ከውጭ ሀገር ወደ ኢትዮጵያ ከሚተላለፉ ሚዲያዎች ምንም እንኳን ሳቶችኛ የህዝብ አይንና ጀሮነን ብለው ቢመጻደቁም ህዝቡ ግን አይቶና ማንነታቸውን ተገንዝቦ አይ እናንተ እንኳን የኛን አይን ስትጠነቁሉና ጆራችንን ወቅታችሁ ስታደሙን ብቻ ነው የምናውቃችሁና አይናችሁን ላፈር ስላላችሁ ወለው ሳድሩ ተከፋፍለው እንደተላዩ ሰምተን ሳናበቃ ዛሬ ደግሞ ያድማጭ ምንጫቸው ድርቆ ለሽወዳስ ካልሆነ ድረስ ተዳፍነው ካየር ላይ መጥፋታቸውን ይኸው ሰምተናል ስራ ለሰሪው እሹህ ላጣሪው ሲሉ እንዲህ አይደል ይህን ለመነሻ ያከላቀረብኩት እንጂ ዋናው ትኩረቴ ግን ተገንጥለው ወጣን ባሉትና በርግጥም የህዝብ አይንና ጆሮ ከኛ በላይ ላሳር ከሚሉት ኢትዮ 360 በተመለከተ የታዘብኩት ለአድማጮች ለማካፈል ነው። በርግጥ የኢትዮ 360 ሰዎች በተለይ ስለ ኦኖጉ አዴፓ በልጽግና ዘረኛ አገዛዝ በዝርዝር እየተነተኑ ማስረዳታቸውን አልጠላሁትም። ለኔ በቁጥር 1 እና 2 ወያኔዎች መካከል ልዩነት የለም ባይነኝ ትንተናውና ማጋለጡም በሁለቱም ላይ እኩል ተነጣጥሮ መቀጠል እንዳለበት ለማስገንዘብ እንጂ እዚህ ላይ ነው እንግዲህ ከመነሻው የተዛቡ የ360 ዘገባዎች ላይ ለመተቸት ካስነሱን ኩነቶች መካከል የሚከተሉትን በጠራ ቁጥር ዝርዝሬ እንደሚከተለው ለማቅረብ የሞከርኩት አንደኛ 360ዎች ከተቋቋሙ ገና አንድ አመታቸው ነው። ለሽፋንም ቢሆን ህዝቡ የሚረዳቸው ገንዘብ ብቻ በቂ ሆኖ ረጅም ጎዳና ያላስኬዳቸው ይችላል የሚል ግምት ስለሌለኝ በአጭር ጊዜ ውስጥ በብልጽግና ፓርቲ ደንነት መከላከያ ያገዛዙ አጠቃላይ መዋቅሮች ውስጥ አባሎቻቸውን ሰክስከው ይህን ያክል ቆልፍ ሚስጥር ለማውጣት የሚያስችል የገንዘብ አቅም ይኖራቸዋል የሚል ቅዠት ውስጥ ያልገባውት እናም ከ360 አባሎቻቸው መካከል የወያኔ እጅ ስላለብን ይህንን ደግሞ ህሊናዬ ስለማይፈቅድልኝ ትቼ ወጥቻለሁ ብሎ የተናገረውን ከሳቤ ውስጥ በማስገባት አሁን ላይ አንዳንድ ጥርጣሬዎችን ያጫረብኝ በርግጥ ወያኔ በብልጽግና መንግስት ውስጥ ያሉ አባሎቹ ምንም ሳይነኩ አሁንም እንዳሉ ያሉ መሆናቸውን ሁሉም የሚያውቀው ሀቅ ነውና ለዚህ ሁሉ መረጃ አቅርቦት ደግሞ ምንጩ ከወያኔ ውጪ ሌላ ሆኖ ስላልታየኝ ነው። ሁለተኛ በብልጽግና ውስጥ የተጠቃለሉትን የስም ተቃዋሚና ግለሰቦች በተመለከተ የሌላቸውን አቅም አግዝፎ ለህዝብ ዜና መስራቱ ለምን አስፈለገ? ለምሳሌ ኢዜማ፣ አብን፣ ኢዴፓ ወዘተ። በተለይ የወያኔ ሰላይ ሆኖ በኢትዮጵያ ትልቅ አገራዊ ወንጀል የፈጸመውን ክህደቱን እንደ ታላቅ የአገር ባለውለታ አድርጎ መካቡስ ማንን ይጠቅማል? በኔ ግምት የህዝባዊ መንግስት በአገራችን ላይ ሲቋቋም ለደቱ ከነ ግብረ በላዎቹ ጋር በፈጸመው ያገር ክህደት ወንጀል ለብዙ አመታት ስራ ተፈርዶበት ወይን እንደሚወረወር አልተጠራጠረምና የቁራጭ ህቱና ያልሆነውን አግዝፎ መተረኩ ፈጽሞ አላስፈላጊ ነበር ባይነኝ። በተለይ ደግሞ ክህደቱን የሽግግር መንግስት ሐሳብ አፍላቂ አድርጎ ማቅረብማ በጭራሽ ማንነታቸውን በጥያቄ ውስጥ አስገብቶ ከጠረጣሪ ውስጥ የሚዘፍቃቸው መሆኑን አትጠራጠሩ። ሶስተኛ ፋሽስት ደርግ የጨፈጨፋቸው ርም ሚሊየን ዜጎቻችን በተመለከተ ወላጅ ዘመዶቻቸውና አገራችን እስካሁን ድረስ አዘናችን እንደ በርበሬ እየቆጠቆጠን ባለበት ሁኔታ ለኢትዮ 360 ፋሽስቱን ደርግ የማዳነቅ ዘመቻ ማጧጧፉ ለምንና ለማን ይጠቅማል? አራተኛ ባንዳውን ቅጥረኛውን ዘረኛውን በዝግጅታችሁ አቅርባችሁ ለመጠየቅ የደፈራችሁትን ያክል በተለይ የዘረኞችና እንዲሁም የአሜሪካ መንግስት በተለይ የሃፓን በሚዲያ አቅርቦ ጥያቄ እንዳይደረግለት ሲያሳግዱ እናንተም የዚሁ ገዳ ጣያ ካልሆናችሁ መቀጠላችሁ በርግጥ የኢትዮጵያ አይንና ጆሮ ያስፈልናል ብላችሁ ታስቡ ይሆን? እስቲ ለማን ጥቅም ነው የቆምነው ብላችሁ ራሳችሁን ጠይቁ። አምስተኛ በተለይ ይህን ማስታወሻ እንድጽፍ ካስነሱኝ አንደኛውና ዋናው ኦክቶበር 21 2020 በረቡ ስርጭታችሁ የቄሮ ባለቤት ማን ነው ብሎ ኤርሚያስ ራሱ ጠያቂና መላሽ በሆነበትና ተንተና የቄሮ ባለቤት ኦነግ ብልጽግና ጃዋር ኦፌኮ ብሎ ሲያበቃ ፕሮፌሰር መራራን ግን እርግጠኛ አይደለም ማለቱ ለምን ነበር?
ይህ ታዲያ ለኢትዮጵያ ዝቅነት የጎደለው አስተያየት አይመስልም? እስቲ እኔ ልጠይቅህና ኦፌኮ የቀሩ አመራር ከሆነ የኦፌኮ ሊቀመንበሩ መራራ መሆኑ አጠታው ነው መከተሉስ? ታዲያ ከስጋው ጾመኛ ከመረቁ አብሩስኛ አይነት መስመሩን የሳተ ተንተና ለሌላ ሳይሆን ገንዘቡን እየረጨላችሁ ላሉት አድማጮቻችሁ ይዋጥላችኋል ብለ ታስባለህ? በተጨማሪ ደግሞ እኔ በበኩሌ ጠቅላይ ሚኒስቴርን ዘረኛ ናቸው አልልም ያልከውን ጭምር እዚህ ላይ ባለመርሳት ላስታውስ እፈልጋለሁ። አረ እየተስተዋለ እንጂ አቶ ኤርሚያስ። የኔ ወደፊቱ ምኞቴ በማንም መገዛ ይሁን ብቻ አሁን በኦዴፓ አደዛዝ ላይ የዘገባችሁት ያለውን አይነት መረጃ በሌላውም ላይ ምንም አይነት ልዩነት ሳታደርጉ ሌባን ሌባ ቆማጣን ቆማጣ በማለት ትክክለኛውን የሚዲያ ሙያተኛ ሀቀኝነትን የተላበሰ መስመር ይዛችሁ ትንተና በመስጠት ለኢትዮጵያ አይንና ጀሮነታችሁን በተግባር እንድታስመሰክሩ ለማሳሰብ ነው። የዘረኞችና የባዕድ ቀባ ሰለባ አድራጊ ተናጋሪ ሆናችሁ በሀቀኛ ኢትዮጵያዊ ድርጅት ላይ በተጣለው የማግለል ዘመቻም ተካፋይ እንዳትሆኑ በማስገንዘብ ጭምር መሆኑን ይሰመርልኝ። ለማንኛውም አስተያየትና ምክሬን እንደነቀፋ ባስቆጥሩብኝ ደስ ይለኛል። ለሀገር አድን ትግሉ የሀቀኛ ሙያተኞች ሚዲያ ዋና አጋርነት ዋሳኝ ሚና እንዳለው ገነዘባለሁና የእናንተ ማስተዋጽኦ ለወደፊቱ የዚህ ትግል አንዱና ዋና አካል ሆኖ እንዲቀጥል ምኞቴ ነው። በአንድነትና በጋራ ጠላታችን የሆነውን የወያኔ ዘረኛ አገዛዝ እንታገል። በላይ ተሰማ ነኝ ከምድረ አሜሪካ።
ሁሉ አስቀድሜ ዘውትር ደከመን ሰለቸን ሳትሉ ለሀገርና ለወገን ብሎም ለፍትህና ለነጻነት ሌት ተቀን ለምትለፉ የፍኖተ ዴሞክራሲ ራዲዮ አዘጋጆች እንደምን ከርማችኋል? በዚሁ ከዚህ ጋር ያያይዤ በተለይም በክልሎች ስም እያዋከቡ የውሸት ራስ ገዝ ቃላትን እየደረደሩ ህዝቡን እንደ ህፃን ልጅ እያስተላለሉ ራሳቸውን በስልጣን ላይ ለማቆየት የቧጥ ቆጡን የሚቀባጥሩትን የጎሳ ፖለቲከኞችን የሚወገዱበት ጊዜ ወቅት ሩቅ እንደማትሆን ተስፋ አደርጋለሁ። በተለይም የትግራይ የኦሮሞ የአማራ ፖለቲከኞች ለሌሎች አነሳ በየሰቦች ቦታ በትለቁ የተሻለች ኢትዮጵያ ትሆን ነበር ብዬ ገምታለሁ። በእነዚህ በሶስቱ ብሔሮች የፉክክር የአገር ህልውና አጥተናል። በተለይ 27 አመት የወያኔ አገዛዝ ዘመን የውሸትና በቁጠኛት መርዝ ተግቶ ለኢትዮጵያ ስታነሳበት የክልል መፈክር የሚያሰማና የአባቱን ገዳይ አባባ ብሎ የሚጠራ ትውልድ ላይ ያለንበት ዘመን ነው። በዛ ላይ ቀን የይስሙላ በአማርኛ ሲወራ ይውላል፣ ማታ ማታ ግን ምድረ ዱለቻ ተሰብስቦ በብሔራቸው ቋንቋ ስለ ክልላቸው ሲዶ ይዶልታሉ። ቀን የተወሰነውን ማታ በሌላኛው ቋንቋ ተሽሮ ያጥራል። የሚገርም ነው። ቀን ቀን ለማስመሰል ተኮራርፎ ይውላሉ፣ ማታ ማታ ግን ተቃቅፎ ሲጠጡና ሲዶሉት ያጥራሉ። እንግዲህ እንዲህ አይነት የፖለቲካ ድራማ ብዙም ከዚህ ርቆ አይሄድም። ልክ እርሹ ያልገባበት ዳቦ ይመስል ፍርክርክሻቸው ሲወጣ ይታየኛል። ወደዱም ጠሉም የዛ ትውልድ መፈክር ተቀባይነት ካልተገኘ አበደን ማንም ተዝናንቶ አገር ሊመራ አይችልም። አመሰግናለሁ ሲሉ ደብዳቤያቸውን ያደርሱልን ማሲንቆ ጉሉማ ከቶሮንቶ ካናዳ ናቸው።
ድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢህአፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ዝግጅት መርሃ ግብር። ዛሬም እንደ ትናንትናዎቹ አገራችን ኢትዮጵያ የምትገኝበት የፖለቲካ የኢኮኖሚና የማህበራዊ ሁኔታ ባንክሮ በተዘክሮ ሊታይ የሚገባው ነው። ምን እየተሰራ፣ ምን እየተሰራ፣ ምን እየተተወነ፣ ምን እየተሸጠ እየተለወጠ፣ ምን እየተተረተረ፣ ምን እየተደረሰ፣ ምን እየተቦተለከ፣ ምን እየተዘረፈ፣ ምን እየተሰረቀ፣ ምን እየጠፋ፣ ምን እየተጨበረበረ እንደሆነ በሙሉ ፈቃደኝነት አይኖቻችንን ብንከፍት ማየት የተሳነን ሁሉ እናየዋለን። የሚጠይቀው የኛን ፈቃደኝነት ብቻ ነው። በገዛ ፈቃድ ማየት መገንዘብ የተሳነው ከመሆን እንታቀብ።
እንዲ የመሰለው መታወር በሁሉም የህብረተሰብ ክፍሎች ውስጥ ሲስተዋል ተንሰራፍቶ የሚገኘው ግን የተማረው ክፍል ውስጥ በመሆኑ አሳዛኝነቱ ይበልጥ ያከፋዋል። የተማረ ለሆዱ በሆዱ ካሰበ በቁሙ በሰበሰ ጠነባ ማለት ነው። ጥቂት የማይባሉ ራሳቸውን የታሪክ አዋቂ፣ የፖለቲካ ሊቅ፣ የኢኮኖሚ ጠቢብ ወዘተ እያሉ የሚጠሩ ያባ በመደብ ክፍፍል ፈጣሪነት፣ በብሔር እኩልነት ቀስቃሽነት ወዘተ ሲከሱትና ሲወነጅሉት መስማት ከለመድ ቢሰነባበትም በዚህ ወቅት ደግሞ በባሰ ክርፋት ቀጥሏል። በንጉሱ ዘመን የነበረው ስርዓት በፊት ለፊት ፊውዳላዊ ይሁን እንጂ የባርነት ስርዓቱም ሙሉ በሙሉ ያልተወገደ እንደነበር ታሪክ በዳጎሱ ድርሳናት የመዘገበው ነው። በመጀመሪያ ኢህአፓ የዴሞክራሲያዊ መብቶች ይከበሩ ብሎ ሲነሳ የዴሞክራሲን ጽንሰ ሐሳብ እንኳንስ በጥልቀት በግርድፉም የተገነዘበ የትግል ጥሪው ለሰፊው የኢትዮጵያ ህዝብ መሆኑን ይገነዘባል። ይህ ማለት ህዝብ የተቀሙትን የፖለቲካና የኢኮኖሚ መብቶችን ለማስከበር በጥቂት ፈላጭ ቆራጮች ላይ እንዲነሳና ነጻነቱን እንዲቀዳጅ መቀስቀስና ከጎኑ ተሰልፎ መታገል ማለት ነው። በዚህም ኢህአፓ የአጽያዊ ፈላጭ ቆራጭ አገዛዝንና የባሪያ ሳዳሪ ቅሪትን ከኢትዮጵያ ሰፊ ህዝብ ጎን ተሰልፎ በመታገል የታሪክ ትቢያ እንዲሆኑ የህይወት መስዋዕትነት በመክፈል ታግሎ የህዝብን ድል አድራጊነት አረጋግጧል። ንጉሥ አይከሰስ ሰማይ አይታረስ የሚለውን ተረትም ሐሰተኝነት አረጋግጧል። የመሬት ላራሹ መፈክር የተወሰነ ፍላሽ ማግኘቱ በተጨባጭ የታየ ነው። የዚያ ትውልድ እየተባለ በሚጠራው ውስጥ ኢህአፓን የመሰረቱ በ1960ዎቹ የኢህአፓ አባላት ደጋፊዎች የነበሩት ለኢትዮጵያና ለወገናቸው የኢትዮጵያ ህዝብ ካለት የጠነከረ እስከ ምትክ የለሽ ህይወትን እስከ መስዋዕት የዘለቀ ፍቅር ነበራቸው። ዛሬም ይህ ፍቅር ነው ኢህአፓን የሚወነጨፉበት ወጀቦችና ሞገዶች እየገፋና እየተቋቋመ ዛሬም እንደ ትናንትናዎቹ ለዲሞክራሲ በጽናት በልበ ሙሉነት እየታገለ ያለው። ኢህአፓዎች እነማን ናቸው ለሚሉ፣ ኢህአፓዎች እናቶች ናቸው፣ ኢህአፓዎች አባቶች ናቸው፣ ኢህአፓዎች አርሶ አደሮች፣ ኢህአፓዎች ላባደሮች፣ ኢህአፓዎች ሐኪሞች፣ ኢህአፓዎች መምህራን፣ ኢህአፓዎች ወጣቶች፣ ኢህአፓዎች ሴቶች እህቶች ናቸው፣ ኢህአፓዎች የተማሩ ናቸው፣ ኢህአፓዎች ተማሪዎች ናቸው፣ ኢህአፓዎች ሁሌም ለመማር ይበረቱ፣ ለማወቅ የሚጓጉ፣ ለመረዳት አንገታቸውን የሚቀልሱ፣ የውሸት ጣቃ የማይቀዱ፣ ለማውራት የማይቸኩሉ፣ ካወሩ የማይጠገቡ፣ ተቀርቶ የማያልቅ የእውቀትና የጥበብ ጓዳዎች ናቸው። ኢህአፓን የጠነሰሱትና የመሰረቱት በደፈናው ተማሪዎች እንደነበሩ የሚነገረው በበኩሌ ያመኛል። በእኔ የቃላት አገላለጽ ብቃት የሚገለጹ ባይሆንም በዚያ የጨለማ ዘመን ከዋክብት እምከዋክብት የኮከቦች ኮከቦች ተብለው መጠራት የሚገባቸው ናቸው። አስፈላጊ ከሆነም በትምህርታቸው እጅግ የዘለቁም ነበሩ። ግን ሊነገር ደግሞም ሊነገር የሚገባው ተማሪዎች የሚለውን ተራውን መደዴውን ሊያጠቃልል ስለሚችል ኢህአፓን የመሰረቱትና ኋላ በተለያዩ የትግል ስምሪቶች የተሰውት እስከዛሬ ምትክ የለሽ የእውቀት ብቃታቸውን ጭንቅላታቸውን ይዘው ማሸለባቸው አገር ወዳዶችን ሁሉ የሚያንገበግብ ሀቅ ነው። ቀድሞ ተከስተው የነበሩት ስርዓቶች የፋሽስቱ ደርግና የፋሽስቱ ወያኔ ቁንጮዎች በአደባባይ የኢህአፓን ስምና ዝና ለማጉደፍ ቢንጠራሩ በአሁኑ ዘረኛ ጥራጊ ኮሎኔል መከንዳታቸውን እያየን የሰውየው ደንቆሮነት ከመሰሎቹ ሳያውቁ አወቅን ከሚሉ ደንቆሮች ተርታ መሰለፉን ልብ ልንለው ይገባናል። ኢህአፓ በመረኖች በስዶች ሲወረፍ ያመኛል። ኢህአፓን የነካ መስሎት የፖለቲካ መስመር የሚለውን ለመተቸት የሄደበት መንገድ በርኖስ ቢገለብጡትም ያው በርኖስነቱን እንደማይስት ሁሉ ኮሎኔሉም ምን አወቅ አወቅ ቢሉት ሐቅን ከማበላሸት ከመደለዝ ከማቃጠል ውጭ መጓዝ ባለመቻሉ ያው ዘረኛ ያው ፈላጭ ቆራጭ መሆኑን በገዛ እጁ እያሳየን ነውና የበረከት እርግማን ሊወርድበት ይገባል። ለመደብም አዲስ ቃል ሊፈጥር መውረግረጉ መንቻካ ድንቆሮ ዘረኛነቱን ይናገርበታል። ለዚህ ነው እኮ በተደጋጋሚ ከመጠምጠም የሐሰት ጣቃ ከመተርተር መማር ይቅደም እየተባለ የሚነገረው። ማስተዋል ቢጠፋ ጆሮ እንዴት ይጥፋል አለው። ኢያፓ ለውቅ ያለ በዚህ ወቅት ይቅርና መረጃ የማግኘት መንገዱ በጠበበበት ዘመን እንኳን ሌላው ቢቀር የኛ የኢያፓዎች እናቶች ቢጠየቁ ተዝቆ የማያልቅ የመረጃ ምንጭ መሆናቸውን መረዳት በተቻለ ነበር። ሁለት የማከብራቸውን ባለቀኔዎች ላንሳ። አንደኛው የዝቋላቦ የዜማና የቅኔ ሊቅ የነበረውና ከኢያፓ አባቶች አንዱ የሆነው ጸገየ ወይን ገብረ መድህን ብዙዎች የሚያውቁት ደብተራውን ደብተራው በቤተ ክርስቲያን ትምርቱ የዘለቀና ከድሚያቻዎቹ ባለፈም በታላቆቹ ሊቃውንት ዘንድ የተከበረ ለመሆኑ የልጅነት ታሪኩ ርዝራዡ ዝቋላ አለና ተረዱት። ደብተራው ልጅነቱን ወጣትነቱን ጉልምስናውን ሙሉ በሙሉ ለሀገሩና ለሚወደው ኢትዮጵያ ሰጥቶ የታገለ ለኛ ለኢያፓዎች የትግል ተምሳሌቶቻችን ብለው ለምንጠራቸው ኮከብ እንኳክርት ከሚባሉት አንዱ ነው። ሌላው ብዙዎች የሚያውቁት ሎሬት ጸጋዬ የሚባለው ሲሆን ባለቅኔው ጸጋዬ ገብረ መድህን ቀዌሳን ነው። ሎሬት ባምቦ በቤተ ክርስቲያን ትምህርት መጓዙን አቃለው። ሎሬት ባንዶ ለኪነትና ለከያኒያን ዴሞክራሲያዊ መብቶች ለማስከበር በተደረገው ያደባባይ የተቃውሞ ሰልፍ ተሳትፎ በፖሊስ ተይዞ ጃልሜዳ አንደኛ ፖሊስ ጣቢያ ታስሮ በነበረበት ወቅት በኢያፓ አስረኞች ይቀርቡ የነበሩትን ግጥሞች ካዳመጠ በኋላ በኢያፓዎች የነበረውን ሸውራራ አመለካከት ራሱን በመውቀስ ማስተካከል እንዳስቻለው መናገሩን አስታውሳለሁ። በስተመጨረሻው የድሜው ምዕራፍ ኢያፓን አስቀሮ እንዳረፈ ማውቃለሁ። ሎሬት አፈሩን ገለባ ያድርገል ማለትን ወደድኩ። በመጨረሻም ለፍኖተ አድማጮች ማስታወስ የምወደው ኢያፓን ለመረዳትና ብሎም ለመገንዘብ በፍኖተ የሚቀርቡ ሐሳቦችንና ልሳኑ ዴሞክራሲያን ማድመጥ ሲሆን በአጽንኦት ማንሳት የምፈልገው የ2013 ዓ.ም የመስከረም ወር ዴሞክራሲያ ከታገሉ ጸንቶ የጀግኖችን ገርል አድምቆ በሚለው ርዕስ የቀረበው ከማድመጥ ባለፈም አንብቡት። አንዴ ካነበባችሁት በርግጠኝነት ደግማችሁ ታነቡታላችሁ። በቃ ኢያፓን ለማታውቁት ኢያፓ ላይ በተለጠፉ ጫዎች አቆ የተጋረደባችሁ ሌላው ቀርቶ ኢያፓን የማትወዱም አንብቡትና ህሊናችሁ ላይ የተለደፈውን ያሰጥ ጥላሸት አጥሉ። ትግል የዴሞክራሲ ትግል የአንድነት ትግል የህዝባዊ መንግስት ትግል የመናገር የመጻፍ የመሰብሰብ ነጻነቶች ትግል ኢያፓ ሲሆን በጀግንነት ይደምቃልና ኢያፓን እየፈለግን እንቀላቀል የሚል ወንድማዊ መልእክቴን እያስተላለፍ ይችን ደብዳቤን ቋጨው። ይህን መልእክታቸውን ከአዲስ አበባ ከጎላ ሚካኤል ያስተላለፉልን ታዬ ቶላ ናቸው።
ሰላም ጤናና ደስታን ለሁላችሁም እመኛለሁ። ነጻነት ፍትህና ሰላም ለሰው ልጅ ክብር ልዩ መገለጫ መብቶች ናቸው። እነዚህ ባህሪያቶች በሙሉ ለአፍ የሚቀሉ ተግባራዊ ለማድረግ ግን የሚያስቸግሩ ናቸው። አስቸጋሪ ቢሆኑም ተግባራዊ ሊሆኑ በፍጹም አይችሉም ማለት ግን ስህተት ነው። አሁን ተግባራዊ እንዲሆኑ ማድረግ ይቻላል። የሰው ልጅ ክብር ፍጡር ነው። እያንዳንዱ ሰው ሲወለድ ከተፈጥሮ ባህሪው ጋር የተዋሃደና ማንም ሊያሳጣው የማይችል ሰብአዊ መብት አለው። ማንም የማይሰጠው ማንም የማይነሳው ገና ህይወት ሲያገኝ ይዞት የሚመጣ ሲሞትም ይዞት የሚሄደው መብት እያንዳንዱ ሰው አለው። አባባሉ እውነት ቢሆንም በተፈጥሮ የተለገሰውን መብቱን ኃይል ያለው ሰው ሰብአዊ መብቱን ይነፍገዋል። የሰው ልጅ እኔ ወይም የኔ ማለት ሲጀምር ከመሰል ሌላ ሰው ጋር መቃረን ይጀምራል። የኔ ሃይማኖት፣ የኔ ጎሳ፣ የኔ ቋንቋ፣ የኔ መንደር ማለት ሲጀምር የሌላውን መጫን ይጀምራል። ያኔ የራሱን መብት አስከብሮ የሌላውን መርገጥ ይጀምራል። ያኔ የሌላውን ሰው ነጻነትና ፍትህ ሰላም ይረብሻል ማለት ነው። የሰውን መብት ቀምሶ በሰላም ለመቀመጥ እንደማይቻል የታየ ሀቅ ነው። መብቱን የተቀማ ሰው ይዘግይም ይስከንም መብቱን ለማስከበር ማነጹ አይቀርም። መብቱን የገፈፈውን ኃይለኛ ሰው ለብቻው መቋቋም ቢያቀተው እንደሱ መብታቸው ከተገፈፈባቸው ሰዎች ጋር ወግኖ አመጽ ማንሳቱ አይቀሬ ነው። አመጽ ደግሞ የነጻነት የሰላምና የፍትህ አዋላጅ ነው። በሚገባ ያልተካሄደ አመጽ ያዋለዳቸውን ሰላም ነጻነትና ፍትህ ፈትኖ መቀማቱ አይቀርም። በተደጋጋሚ በኢትዮጵያችን ያስተዋልነው ይህን ሀቅ አይደለምን?
መታደም ይሁን መረገም መሆኑን መለየት ቢሳነኝም ባሳለፍነው የአንድ ትውልድ ዕድሜ አራት አይነት መንግስቶችን አይተናል። የዘውዱ መንግስት ለጥቂት መኳንንቶችና ለባላባቶች ለንጉሱ ቤተሰቦች ገነት ሆኖ ነገር ግን ለሰፊው ገበሬና ሰራተኛ ህዝብ ሲኦል እንደነበር ለማስታወስ ዘመኑ ርቀት የለውም። የዘውዱ መንግስት ደርሶ ስልጣን ለመጨበጥ አንድ አመት ቀርቶት የነበረው የዚህ አመት በካልቾ በመንታት ያጨናገፈው ወታደራዊ አምባገነን መንግስት ለማይፈለግ 17 አመት በስልጣን ላይ ተቆናጥቶ ከርመብናል። ፋሽስታዊ ወታደር መንግስት አገሪቱን የደም ባህር በማድረግ ከግማሽ ሚሊዮን በላይ የሆኑ ዜጋዎችን በልቷል። ቢሆንም የህዝቡን ትግል መፍታት አልተቻለውምና ፋሽስቱ መንግስት በህዝባዊ አመፅ በተራው ተንኮታክቶና መሪውን ፈርጥጦ ከሀገር ኮበለለ። የተረገመው ፋሽስታዊ ደርግ ምስኪኗን ሀገርና ህዝቡን ለጠባብ ዘረኞች ወያኔ ያስተላለፈ። ከዛን ጊዜ ጀምሮ አገራችንና ህዝባችን እንደ ቋንቋው አጥሩን አጥሮ አሸናፊ በማይኖረው የኔ ዘር ይበልጣል ፍትጊያ ውስጥ ገብቶ ይተራመሳል። የወያኔ መራሽ ሆኖ ባለተራው ብልጽግና ወያኔ በሃወቱ አመታት ያጠፋውን ጥፋት በሁለት አመት ውስጥ ያጠፋው ይመስላል። ዘረኛ ጉዞውን በህዝበኝነት ካባስ ገብቶ አገሪቱን በማመስ ላይ አለ። ያሳለፍናቸውን መንግስትም ስንጠራ
ዘውዳዊ መንግስት፣ ፋሽስታዊ መንግስት፣ ብሔርተኛ መንግስት እንደነበሩ ያያቸውና የሰማቸው ሁሉ ይስማማል። አጀማመሩ ህዝበኛ የመሰለው ያደርግን ፈራተባ ያለ ያንኑ የብሔርተኝነት ጉዞን የመረጠው ብልጽግና ለጊዜው ምንነቱ ለህዝብ ቢደበቅም ጋድ ወጥቶ መጋለጡ አይቀሬ ነው። ከእንግዲህ የዘውድን ስርዓት የሚመኝ ዜጋ አይኖርም። የሶሻሊዝም ስም አንግቦ በተግባሩ ፋሽስታዊ የነበረው የኢሰፓ መንግስት ሳንወድ እያንገፈገፈ ኑረንበታል። ትትወልን የሄደው መልእክትም ሶሻሊዝም ፋሽስት ነው፣ ፋሽስትም ሶሻሊዝም ነው የሚል የተምታታ ትምህርት ነው። እውነቱ ግን ሶሻሊዝም በምንም ትንተና ፋሽዝም አይደለም። ፋሽዝምና ሶሻሊዝም ተቃራኒ ናቸው። ሶሻሊዝም በህብረተሰብ የእድገት ሂደት ውስጥ ሊከሰት የሚችል ስርዓት እንጂ ያለ ጊዜው በምኞት ሊፈጠር አይችልም። ሶቪየት ህብረት፣ ቻይና፣ አልቤኒያ፣ ሰሜን ኮሪያ፣ የታንዛኒያ ሶሻሊዝም ሆነ የኢትዮጵያ ተቀደም ሶሻሊዝምም እንደሆኑ ሆነው የተሰባበሩት የህብረተሰብ እድገትን ሲጥሱ በመሞከራቸው ነው። የወያኔ ሆነ የብልጽግናው ዘረኝነት መቅኖ የሌለው ህዝብን ከፋፋይና አገርን አጥፊ ፍልስፍና በመሆኑ ከፍተኛ ህዝባዊ ቁጣን አትርፏል። እስካሁን ድረስ በአገራችን ላይ ያየናቸው የመንግስት አይነቶች ለአገራችን ሆነ ለህዝባችን እንዳልበጁና እንዲያውም እድገታችን ወደ ኋላ የጎተቱ ናቸው። ያየናቸው አራት የመንግስት አይነቶች የሚመሳሰሉበት በርካታ ባህሪያት አላቸው። አራት መንግስቶች የምንላቸው የዘውድ፣ የፋሽስቱ ደርግ፣ የወያኔ ኢህአዴግና ህዝበኛውን ብልጽግና ናቸው። ያስተናገድናቸው እነዚህ አራት መንግስቶች በርካታ የሚያመሳስላቸው መጥፎና አስከፊ ስራ ህዝብ ባህሪ ሲኖራቸው አድማጩን ላለማታከት ሲባል ስምንቱን ብቻ መጥቀሱ ይመረጣል። አንደኛ፣ አራቱም መንግስቶች በህዝብ ያልተመረጡ ግን በጉልበትና በማጭበርበር የተቸከሉብን ነበሩ። ሁለተኛ፣ ሁሉም አምባገነን መንግስት በመሆን ህዝቡን አስለቅሰዋል። ሶስተኛ፣ ሁሉም ለህዝብ ከመስራት ይልቅ የየራስ ጥቅማቸውን ያሳደዱ ናቸው። በእርግጥ ያንዱ ጥቅም ማካበት ካንዱ ቢያይልም። አራተኛ፣ ሁሉም ከስልጣናቸው ወረዱት በህዝብ አመጽ ሲሆን የአሁኑም ህዝበኛው ብልጽግና ከዚህ አመጽ አያመልጥም። አምስተኛ፣ ሁሉም የስልጣን እድሜያቸውን ለማራዘም የከፋፍለ ግዛውን መንገድ ተግባራዊ ያድርገዋል። ስድስተኛ፣ የሁሉም መንግስት ቁንጮዎች ማለትም ንጉሱ፣ መንግስቱ ኃይለ ማርያም፣ መለስና የአሁኑ አቡ አብይ ያሰራጩት ምትሃት ያለነሱ በስተቀር አገርና ህዝብ እንደሚያደርግ የለም አባባል ነው። ሰባተኛ፣ ሁሉም ድጋፍ ለማግኘት በአገሪቷ ላይ ችግርና አደጋን አሟርተዋል። ለምሳሌ ፋሽስቱ የሶማሌን ጦርነት፣ መለስ የባድሜን ጦርነት፣ አቡ አብይ የጽንፈኞችን ስርዓት አልበኝነት ቀፍቅፈዋል። ስምንተኛ፣ ሁሉም ጠዋት እያስጠረቡ ተክለ ሰውነታቸውን አድፈዋል። ንጉሱ ወደ መለኮታዊነት አድገው ነበር። መንግስቱ አፍሪካዊ ሂትለር ሆኖ ነበር። መለስ ዓለምን ሊመራ የሚችል ምሳሌ የማይገኝለት መሪ ተብሎም ነበር። አቡ አብይ ሙሴ ነብይ የመደመር ፈላስፋ ሲባል ጀንበር በጠለቀች ቁጥር በርካታ ጠዋት እንደሚጠረብለትም አያጠያይቅም። በኢትዮጵያችን ከዘመነ ዘውድ እስከ ዛሬው ህዝበኛ የዘረኛ ጽንፈት ለመድረስ በርካታ አመታትን ቆጥረናል። የመጣነው መንገድ ቀፋፊና አስተቃቂ ስለመሆኑ ውይይት መክፈት አያስፈልግም። በብዙ ሚሊዮን የሚቆጠር የኢትዮጵያ ህዝብ በግፍ ተጨፍጭፏል። ሰብአዊ መብቱን ተገፏል። ነጻነት ፍትህና ሰላምን ካጣ ዘመናት ተቆጥሯል። ካስተቃቂው የልቀት ጉዟችን መልካም ትምህርት ልንማር የምንችል ይመስለኛል። ብዙ የግፍና የመከራ ገዢዎችን አይተናል። የገዢዎቹን የመንግስት አይነትም ሳንፈልገው ኑረንበት ምን እንደሚመስሉ አውቀናቸዋል። አሁንም ለዚህ ድል መብቃት መታደል ይሆን መረገም በውል ባላውቀውም ካለፈው ተምረን ዛሬንና ነገን ብሩህ ተስፋ ለኢትዮጵያ ለህዝቧ መትከል እንችላለን የሚል እምነት አለኝ። ታሪክ እንደሚያስገነዝበን በአለማችን ላይ ታተው የነበሩ ኢዲሞክራሲያዊ አገዛዞች ተራ በተራ ተመተወድቀዋል። ከአንደኛው የዓለም ጦርነት በኋላ የዘውዳዊ የመኳንንቶች አርስቶክራሲ የኦሊጋርኪ ስርዓቶች ተጋልጠዋል። ከዓለም የሁለተኛ ጦርነት በኋላ ደግሞ የጣሊያንና የጀርመን ጦሮች ከተሸነፉ በኋላ ፋሺዝም አከርካሪውን ተሰብሯል። ከ1990 እስከ 91 የሶቪየት ህብረቱ ኮሙኒዝም በተከተለው የፖለቲካና ኢኮኖሚ ስህተት ራሱም ተፈረካክሶ የኮሙኒዝምን ተአማኒነት ከጥያቄ ውስጥ አስገብቶታል። በ1980ዎቹና 90ዎቹ በተለይ በላቲን አሜሪካ በታየው ሁኔታ የወታደራዊ አምባገነንነት የማይበጅ መሆኑ ታይቷል። እነዚህ ከላይ የተጠቀስናቸው ጸረ ዲሞክራሲያዊ ስርዓቶች ማለትም የዘውድ የመኳንንት የኦሊጋርኪና የወታደራዊ አምባገነን መንግስታት ህዝብ ነቅቶ በመጠባበቅ እንዲያቆጠቁጡ ማድረግ ይጠበቅበታል። የሶቪየቱ ኮሙኒዝምን ስናነሳ ያለ ወቅቱ የተመከረውን ኮሙኒዝም ለማለት ካልሆነ በስተቀር እኔ በኮሙኒዝም ላይ የጥላቻ አመለካከት የለኝም። ሁላችንም አምነን ልናስተካክለው የሚገባን ነገር ቢኖር የዛሬ 47 አመት ገደማ የተጀመረው ህዝባዊ ትግል በወታደራዊ ድርግ የተጨናገፈ ነው ያለው። ህዝቡ ሊጨብጠው የነበረው ህዝባዊ መንግስት በፋሺስቱ ድርግ ተመንጭቆ ተወስዶበታል። ዳግም ሊከሰት የነበረው ህዝባዊ መንግስት በወያኔ ሰራ ተበጣጥሷል። እድሜው ይጠርና እርግማን ቢመስልም የዛሬ 2 አመት እጃችን ገባል ነው ህዝባዊ መንግስት መታት ሆኖ በአቧቤ ተሰውሯል። እና ህዝብ ለነጻነት ለፍትህ ለሰላም የሚያበቃው ህዝባዊ መንግስት ውን እስካልሆነ ድረስ ህዝቡ ድል እንደጠማው መድረቁ አይቀርም። ገና እውነተኛው የመሬት ባለቤትነት ጥያቄ፣ ዲሞክራሲ ያለ ገደብ ጥያቄ፣ እኩልነት መከበር ጥያቄ፣ የትምርትና የጤና ጥያቄዎች ምላሽ አላገኙም። እና ገና ያልቋጨነው ትግል መኖሩን አምነን ነጻነት ሰላምና ፍትህ የነሳንን ጸረ ህዝብ መንግስት ላንዴና ለሁሌም ጠራርገን ለመጣል የሁለገብ ትግላችንን እናቀጣጥለው። ኢትዮጵያ በቆራጥ ልጆቿ ነጻነቷን ሰላሟንና ፍትህን ትቀዳጃለች። ጎይቶም ነኝ ከኢትዮጵያ።
የድረስ ዘፍነት ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? መጥረየስ ተጠምዶ እንደቡን ሲፈላ ጥይት ሾልኮ ሲሄድ በሰውየው ገላ ቀዩ ሰው ሲጠቆር ጥቁሩ ሰው ሲቀላ ልብ አይታመንም እንኳን ባልንጀራ ይላል ያገሬ ሰው። በዚህ መንደርደሪያ ደብዳቤያቸውን ያደረሱን ደግሞ መይሳው ከምዕራብ አሜሪካ ናቸው። አርበኛ ማለት ለኔ ይህን ፈተና አልፎ የተገኘ ጀግና ነው። ይህን ባሰብኩ ቁጥር ታዲያ አባት አርበኞቻችንና ያ ትውልድ በጥምረት ይመጡብኛል። አዎ ወድቆ መነሳት የአባት ሲሆን ሽንፈት ግን የጋራ ኪሳራ ነው። ባለሙያዎቹ እንደሚሉት በጦር ሜዳ ህግ የጠላት ኃይል ሚዛኑ ሲከብድ ማፈትፈት ፍርሃት ሳይሆን ኃይልን ለመቆጠብና እንደገና ተጠናክሮ ጠላትን ለማሸነፍ የሚደረግ የትግል ስልት መሆኑን ይናገራሉ። ነውናም እነ ትግል ብርቁ ባገኙት ውሱን የጦር ሜዳ ድል ሲኩራሩ ጀግናው የኢትዮጵያ ህዝብ አድብቶና አዘናግቶ ድባቅ የመታቸው መሆኑን ያጤኗል። የሽንፈት ሽንፈት ማለት ታዲያ አንድ ጥይት ሳይተኮስበት ፈርጥጦ መቀሌ ላይ መቆዘም ነው። ሽንፈትና ውርደት ለጠላቶቻችን ይሆንና 4 ኪሎ ላይ ተቋርጦ የቀረው ቀሮም አሽካክቶ እንቁላል መጣል ያቃተው ዶሮ ሆኖ መቅረቱ አይቀሬ ነው። ሌላው ከሁሉም አስቀድሞ ጣላትና ወዳጅን ለይቶ ማወቅና ጣላትን ከተፋሳተ ወዳጅ ከደጋፊውና ከብዙሃን ህዝብ ነጥሎ እርቃነ ስጋውን ማስቀረት ደግሞ አብይና ወሳኝ ትግል ዘዴ ይሆናል ማለት ነው። ትግሉ ይቀጥላል። በአጠቃላይ የጣላት ኃይል ሚዛኑ ሲከብድ ማፈግፈግ እንደገና የጣላትን ይዞታ አጥምና ኮቴውን ለክቶና መዝኖ ማወቅና እንደገና በትኩስ ጉልበት ጣላትን መግጠም ያርበኞች ሙያና የታጋዮች ስልትና ስትራቴጂ መሆኑ መታወቅ አለበት። ምክንያቱም ነጻነት በጸሎት ድል በመኞትና መብት በስጦታ ብሎ ነገር በታሪክ የተለመደ ባህል አይደለም። በመሆኑም ግዚያዊ ህዝባዊ መንግስትም ሆነ ብሔራዊ የመግባባት ሂደት ሊጀመር የሚችለው በልመና ሳይሆን በትግላችን ነው የምንለው። አዎ መጀመሪያ የመቀመጫዬን ነውና አገራችን ዘረኞች በለኮሱት እሳት እየነደደች ናትና የትግላችን መሪ ቃልም አገር ማዳን ሆኖ ይቀጥላል ማለት ነው። አገር ማዳንን ተከትሎ የትግላችን አልፋና ኦሜጋ ብሔራዊ ዴሞክራሲያዊ መንግስት ማቋቋም ነው። ማለትም ሁሉም ዜጋ በህግ ፊት እኩል የሚሆንባት የህግ የበላይነት የተከበረባትና እኩልነትን መሰረት ያደረገች የዜጎች አንድነት እውን የሆነባትን ኢትዮጵያ መገንባት ነው። ያለፉት 48 ዓመታት ነጻነት ለእናት አገራችን ኢትዮጵያ፣ ፍትህ ለህዝባችንን እና እኩልነት ለሁላችን ብለን ታግለናል። በዘር በሃይማኖት በጾታና በጎጥ ሳንከፋፈል አንድ ሆነን ተዋህደን ያፓንን ብለን ኢትዮጵያ ብለን እኩልነትን መሰረት ያደረገ አንድነት ብለን ፍትህ በሁሉም ብለን የተነሳነውና እየታገልን የቀጠልነው ብዙሃንነታችን ጸጋና በረከት መሆኑን አበክረን በማወቃችንና በማመናችን ብቻ ነው። ታዲያ ዛሬ አፋችንን ሞልተን በአገራችን የፖለቲካ መድረክ ውስጥ መሃሉን ይዘው አላናግር አላሰማ ላሉት የፖለቲካ ዝሙቶች ሁሉ ትላንት የነበራችሁ ዛሬ ስሚናችሁ ምንድነው ብሎ ለመጠየቅ የሞራል ልዕልና አለን ብለን እናምናለን። ከጦር ሜዳ ይልቅ መድረክ ማጣበብን፣ ከመዋጋት ይልቅ ዲስኩርን በማዘውተር ለታወቁት የፖለቲካ ዝሙቶች ሁሉ መድረክ ማጨናነቅና በተጨባጭ ጠላትን በሚገባ ቋንቋ ማነጋገር ለየቀልናቸው እንላቸዋለን። የሽሮ ድንፋታ ውሃ እስከሚገባበት ነው እንዲሉ ያ ቁርጥ ቀን መጥቶ እስኪገለግለን ድረስ ጥያቄያችን ይቀጥላል ባይ ነኝ። አዎ ያ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰባስቦ የታገለው ክፍል ዘር፣ ሃይማኖት፣ ጾታና ጎሳ ሳይለየው እንደ ድርጅት ኢህአፓ እንደ አገር ኢትዮጵያና እኩልነትና መብት ለሁሉም ብሎ ሲነሳ ኢትዮጵያዊነትን አስቀድሞ አገሩን ህዝቡንና ማንነቱን አበክሮ በማፍቀሩ ነው። ያ ትውልድ እንደ ዛሬዎቹ ነውረኞች በስሜት የሚነዳ ለስልጣን የናወዘና ዝብርቅርቅ ባለ ስሜትና ፍላጎት የተፋከረ አልነበረም። ያ ትውልድ የፖለቲካ ብስለቱ ስለ አገር ፍቅር የነበረው ግንዛቤና እይታው እንዳሁኖቹ ወረተኛና አልባሌ ግልብ ስብስብ አልነበረም ብል ማጋነን አይደለም። ያ ትውልድ በርግጥም የፖለቲካ መስመር ነበረው። ያ ትውልድ ጀሌና በስሜት የጋለበ ጭፍራ ሳይሆን ዓለምንና ህይወትን የሚያይበትና የሚተረጉምበት የራሱ የሆነ መነጽር ነበረው። ያ ትውልድ ሩቅ አሳቢ እንደመሆኑ ለወደፊቱ ምን ማድረግ እንዳለበት ሁሉ ታክቲክና ስትራቴጂ ነድፎ የተንቀሳቀሰ ባለራእይ ትውልድ ነበር ነውም። በአገሪቱም ሆነ በዓለም አቀፍ ደረጃ በነበረውና ባለው የኃይል አስተላለፍና ጠላት ማን ነው ወዳጅ ማን ነው በሚለው ጥያቄ ላይ ብዥታ አልነበረውም። ለዚያም ነው ድርጅታቸውን ኢህአፓን ሲመሰርቱና አንድ ሆነው ተዋህደው ሲወጡ እንዳሁኖቹ ጊዜ ያልፈጀባቸው። ተስማምተውና ተዋህደው ሲወጡም ሰማንያቸው ሌላ ሳይሆን አንድም ኢትዮጵያ ነች፣ ሁለተኛም አብረው እንደ ፓርቲ ተስማምተው ያወጡትና ያጸደቁት የፓርቲያቸው ኢህአፓ መርሃ ግብርና የውስጥ መተዳደሪያ ደንባቸው ነበሩ ማለት ነው። አመራሩ አባላትና አካላቱ ሁሉም የሚተሳሰሩትና የሚመሩት ተስማምተውን ባጸደቁትና በተገናኙበት የእምነት ቃል ነው ማለት ነው። ማለትም የሚመሩት በድርጅታቸው መርህ ዲሲፕሊንና ርዕዮተ ዓለም እንጂ በግለሰቦች ቀጭን ትዕዛዝ አልነበረም አይደለምም። እንደ ዛሬዎቹ ጭራ ቀረሽ የፖለቲካ ዝሙቶች ሳይሆን ያ ትውልድ ልዩ በሆኑ ዓለም አቀፋዊና አገር አቀፍ በሆኑ ጉዳዮች ላይ ጥልቀት ያለው ግንዛቤ ነበረው። የመወያየት ባህሉ፣ ሐሳብ የማፍለቅ አቅሙና የውስጥ ችግሩን የመፍታት ልምዱ ለአሁኑ ትውልድ የሚተርፍ ጥሪትና ጸጋ ነው። ስለሆነም የአሁኑ ትውልድ ሊማርበት ይገባል ባይ ነኝ። ሌላው ተክታችን የሰነና ጥያቄዎችን ይመለከታል። ድርጅቱንም ሆነ ተወልዱን ባጠቃላይ መጠየቅና መተቸት የማንኛውም ሀቀኛ ኢትዮጵያዊ መብት ነው። ታዲያ እንደምሁርም ሆነ እንደዜጋ ከመጠየቅና ከመተቸታችን በፊት የራሳችን ግዴታን መወጣት ይጠይቃል። ማለትም ስለ ድርጅቱም ሆነ ስለ ተወልዱ ታሪክ ባጠቃላይ ለማወቅ ጥረትን ማድረግን ለምሳሌ ስለ ተወልዱም ሆነ ስለ ድርጅቱ የወጡትን ልዩ ልዩ ሰነዶችን ፓምፍሌቶችንና ጋዜጦችን ማገላበጥ በሂደቱ የነበሩትን ግለሰቦች መጠየቅና መገንዘብን ይጠይቃል ማለት ነው። ለምሳሌ አንድ ምሁራዊ ጥያቄ ሲያነሳ መጀመሪያ ምሁራዊ ጉጉቱን ለማርካትና እውነቱን አውቆ ለማሳወቅና የመጨረሻ ድምዳሜው ሚዛናዊ እንዲሆን አስቦ መሆን አለበት። ታሪክን ለመጻፍና ትውልድን ለማስተማር ጎራ ለይቶና ታሪክን አዛብቶ አዲሱን ትውልድ ማደናቆር ወንጀል ነው። ከዚህ አንጻር አገራችን ምሁራዊ ቁንነትና ጉጉት ያላቸውን ምሁራን ለማግኘት ብዙም የታደለች አይደለችም ማለት ይቻላል። እናም በኢትዮጵያ የተጨባጭ ሁኔታ ማንኛውም ትውልድ ወደ ድርጅት መጠየቅ ያለበት አበክሮ ባነሳቸው ጥያቄዎች ባረቀቀው የፖለቲካ መርሃግብር ባወጣው የምጣኔ ሀብት የማህበራዊና የውጭ ጉዳይ ፖሊሲውና ድርጅታዊ ስብጥሩ ነው መሆን ያለበት። አንድ የተማረ ወገን ደግሞ አንድን ድርጅት ለምሳሌ ኢሃፓን ለመገምገም ተቃራኒና ተጻራሪ የሆነውን የነ መንግስቱ ኃይለ ማርያምንና የነ ወያኔን ርካሽ የድርጅት ቅስቀሳና ፕሮፓጋንዳ መነሻ ማድረግ የለበትም። ሁለቱ መሰሪ ጣላቶቹ የጻፉትንና ያጻፉትን መጽሐፍ ጋዜጣ መጽሔትና ማስታወሻ የነዙትን ጸረ ኢሃፓ ስድብና ውግዘት እንደ መነሻ መጠቀምና ድርጅቱን መገምገም በራሱ የራሱን ምሁራዊ ቅንነትና ጉጉት ግምት ውስጥ ይጥለዋል ባይነኝ። የዋሸ ምሁር ያፈረሰ ቄስና የሸሸ ንጉሥ ተከብረውና ተወደው በኖሩበት አገር ህዝብ ፊት ግርማ ሞገሳቸው የተገፈፈ ነው። ላንዴም ለሁሌም ከሞራል ማማ ወርደዋልና። ስለዚህ አንድ ለእውቀትና ለጥበብ ጉጉት ያለው ቅን ምሁር ለቅስቀሳና ፕሮፓጋንዳ የተነዛውን ሁሉ ቀርቶ መረጃ አለኝ አሐሰብስብ ያለው ዶሴ ሞልቷል እያለ ሊዞር አይችልም ማለት ነው። ካላደረገው ደግሞ አልሸሹም ፈቀቃሉ ያው ከሞራል ማማ ወድቆ እግረኛ ካድሬ ሆኖ ምሁርነቱን ራሱ በፈቃዱ ይሽራል ማለት ነው። ስለዚህ ረጅምና ብሔራዊ ጥሪት ሆኖ የቀጠረውን የያፓን ታሪክ ለመመርመር ለማወቅና ለማስተማር መጀመሪያ አደብ ገዝቶ ስሜትን ተቆጣጥሮ እውነቱን መክተብን ይጠይቃል። በለቱ ያ ትውልድ ያነሳቸውን ጥያቄዎች ይዘትና እንደምታ መመርመርንና ተጨባጭ መልስ መስጠትን ይጠይቃል ማለት ነው። ያኔና ያኔ ብቻ ነው አንድ ምሁራዊ ግዴታውን በሚገባ ተወጥቷል ተብሎ በህብረተሰቡ ዘንድ ክብርና ሞገስን አግኝቶ በኩራት መራመድ የሚችለው። ስለዚህ ያ ትውልድ ባጠቃላይ በተለይም ኢሃፓ ያነሳቸው ጥያቄዎች በሙሉ ህዝባዊና አገራዊ ነበሩ። ሌላው የዛሬውን አያድርገውና ያ ትውልድ የታገለውና እየታገለ የቀጠለውም ግለሰቦችን ስልጣን ለማስያዝ ሳይሆን መሬት ላራሹ የሃይማኖት እኩልነት ይከበር፣ የሴቶች እኩልነት ይከበር፣ የብሔሮች እኩልነት ይረጋገጥ፣ ህዝባዊ መንግስት ይቋቋም አለ እንጂ እንደ ዛሬዎቹ ጉዶች እነገሌ ይንገሱልን ብሎ ለግለሰቦች ስልጣንና ርካሽ ዝና አልታገለም። ያ ትውልድ በነበረው የጋለ የትግል መንፈስ አንቱ የተባለ ለኢትዮጵያ የነበረው ክልብ ምኞትና ራዕይ ከማንም በፊትና በላይ የጎላ ሚና የተጫወተ ለመሆኑ ወዳጅ አይደለም የሻቢያና የወያኔ ቁንጮዎች ሳይቀሩ የመሰከሩለት ሀቅ ነው። ለዚያ ትውልድ ማንነቱ ኢትዮጵያዊነቱ ነበር ነውናም በማንነት ጥያቄ ላይ የስነ ልቦና ቀውስ ውስጥ የገቡ ጠባብ ብሔረተኞችና ተገንጣዮች ሁሉ ባላንጣዎቹ ናቸው። እናም ያ ትውልድ ተገንጣይና አስገንጣይ ሁሉ በሰጠው ስምና በነዛው የጠላት ፕሮፓጋንዳ አይመዘንም ማለት ነው። ወያኔም ወደ ጓሮው ሲነጉድ ሻቢያም እንደለመደበት ለኢትዮጵያ ባለው ጥላቻ ልቡ ተሰውሮ ልሳኑን ተቀይሮ አረብኛ እንጂ አማርኛ አልችልም ብሎ በባዕድ አገር ቋንቋ ሲወላተፍ ዘመን አስቆጥሯል። ሱዳንን ሲጎበኝ በአረብኛ አዲስ አበባ ሲጋበዝ በእንግሊዝኛ የሚወላተፈው ራሱን በመሸጡና በኢትዮጵያውያን ላይ ያለውን ንቀቱንም ለማሳየት ጭምር ነው። ታዲያ አገር ሲያረጃት ያፈራል እንዲሉ ዛሬ እንደነዚህ አይነቱን ከሃዲና የአገር ጠላት እንደ አንድ ጀግና የሚዘክርና የሚያከብር ኩሊ መሰል ሹም በላያችን ላይ ጣለብን። እኮ ዛሬ እነኚህን ማፈሪያና የታሪክ አተላዎች ሁሉ የተጋፈጠው ያብርቅዬ ትውልድ በህይወት እያለ እዚህ ግቡ የማይባሉ ኩታራ ካድሬዎችና ግልገል አምባገነኖች ሻቢያንና ቁንጮውን ቅባ ቅዱስ ቀብተው መልአክ ሲያደር ጓቸው ትንሽ ሲቀራቸው ተቀምጦ ማየት በራሱ እርግማን ነው። ዛሬ ከሳተላይት ወርዶ መሬት የወደቀው ኢሳት ከአምስት ወይም ከስድስት ዓመት በፊት ሁለት ኩታራ ጋዜጠኞች ወደ አስመራ ሰዶ እንደነበር እናውቃለን። ታዲያ በለቱ ከአስመራ ያስተላለፉት ሰበር ዜና የኢሳያስን ጫማ ተጎንብሰው ሲልሱ ነበር። በዚያ ተገርመን ሳናበቃ የዛሬው ባሰና ኮሎኔሉም እግር መሳም ብቻ ሳይሆን ቀለበት በጣቱ ሲያስገባለት እያየን ነው። ታዲያ ከዚህ የበለጠ ብሔራዊ ውርደት የት ይመጣል? ለመሆኑ የእሳት ኩሊዎች አስመራ ድረስ ሄደው በአማርኛ ሲጠይቁት በእንግሊዝኛ የመለሰላቸው ስለናቃቸው መሆኑን ያውቁ ይሆን? ጉድ ሳይሰማ መስከረም አይጠባ እንዲሉ ዛሬማ እድሜ ለልፈስፈሱ ኮሎኔል አዋሳን፣ ጅማንና አዲስ አበባን ብቻ ሳይሆን የአገሪቱን የአየር ኃይል ለሻቢያው መሰሪያ አምባገነን አስጎብኝቷል። ታዲያ ምን ቀረን ጎበዝ? በሰፈሩት ቁና መሰፈር አይቀርምና አዲሱ ሹምም ላደረገው እና እያደረገ ላለው ብሔራዊ ክደትና ሸብጦሉ አንድ ቀን እንደሚጠየቅ በእርግጠኝነት መናገር ይቻላል። ስንትና ስንት ደም የፈሰሰበትና የብዙ ቤተሰብ ቤት የተዘጋበት የኤርትራ ጉዳይ እንዲሁ በቀላሉ በሁለት አምባገነኖች አፍላ ፍቅር ብቻ ሊፈታ አይችልም፣ ህዝብ ለህዝብ እንጂ። ታዲያ ይህን ኮሎኔል የኢትዮጵያ መሪ ነው ብለው ለሚከራከሩ ሁሉ የምንለው ነገር ቢኖር እርማችሁን ብሉ ነው። በራሱ ፍቅር የወደቀው መሪያችሁ እንደ ሻቢያ መሪ አንድ ያጣ ጎመን ሆኖ ቀርቶላችኋል እንላቸዋለን። መጨረሻም ኢትዮጵያዊነታቸውን ከደውና ማንነታቸውን ለአረብ ፔትሮ ዶላር ሸጣው አረብ ነን የአረብ ሊግ ባልደረባ መሆንም መብታችን ነው ይበሉን እንጂ ነብር ዝንጉርጉርነቱን ኢትዮጵያዊ ኢትዮጵያዊነቱን ሊለውጥ ከቶም አይቻለውም እንላቸዋለን። አንድ ያጣ ጎመን ሆነው የመቀጠል መብታቸውን ግን እናከብራለን። ነገር ግን አሁንም ማንነቱን ሽጦ ባህልና ታሪኩን ረስቶ ያልሆነውን ነኝ ብሎ ራሱን የሚያጃጅል ዜጋ በማንኛውም መስፈርት በሰው ፊት ሊቆምና ሊከበር በጭራሽ አይችልም እንላቸዋለን። ታሪክ ነውና መነገር ያለበት ሀቅ ነውና ዛሬ እንናገረዋለን። ገና ከድሮ ጀምሮ ከተጋጣዮች ጋር በተለይም ከሻቢያዎች ጋር ያለን ልዩነትም ማንነትን በማክበርና ማንነትን በመክዳት ዙሪያ መሆኑ መታወቅ አለበት። በእርግጥም መወለድ ቋንቋ ነው እንዲሉ በመወለድም ከሆነ እኮ ሁላችንም የአንድ መንደር ልጆች ነን። ዳሩ ግን የተለያየ ነው ባለማ ሲሆን እነሱ ደግሞ እንደ ዛሬዎቹ መንገደኛ ጋዜጠኞችና ዘመን አመጣሽ ግልገል አምባገነኖች በማንነት ጥያቄ ላይ ሲያሟርቱ ልዩነታችን ይፋ ወጣ። እንደ ሌሊቷ ወፍ ራሳቸውን አንድ ያጣ ጎመን አድርገው ሲስሉና ኢትዮጵያዊነትን ሲያወግዙ ጠቡ ተጀመረ። ይህ ነው ሐቁ። የሌሊት ወፍ በተፈጥሯ ጨርሳ ወፍም ወይም አይጥ መስላ ስላልተፈጠረች ወፎቹም ሆኑ አይጦቹ ዘመዴ ናት ብለው አይቀበሏትም ይባላል። ስለዚህ ሁለቱም ፊታቸውን ያዞሩባታል ማለት ነው። ታዲያ በአንድ ጊዜ አበሻም አረብም መሆን አለመቻሉን ያወቀው የሻቢያው መሪ ዛሬ ኢትዮጵያ ውስጥ ገብቶ ስቆ ማያውቀውን ሳቅ ሲስቅ ስናይና አማርኛ ሲያወራ ስንሰማ ወይ ጊዜ በጊዜ ለኩሉ ብለን መገረማችን አልቀረም። እውነትና ንጋት እያደር ይጠራል እንዲሉ እያየን ያለውን ሀቅ ቀድመን መናገር ብቻ ሳይሆን የታገልንለት ታሪካዊ ሀቅ ነውና በሐሳብ የበላይነት አቸንፈናል ማለት እንችላለን። ቀድሞም የነገርናቸው እንደ ሌሊቷ ወፍ ተዘቅዝቃችሁ ማንነታችሁን ከምታዩ ቀና ብላችሁ እንደ ሰው ራሳችሁን እዩና በአበሻነታችሁና በኢትዮጵያዊነታችሁ እንደኛ ኮሩ ነበር ያልናቸው። ባጭሩ ሐቅን በላጲስ አጥፍቶ ያልሆኑትን ነኝ ብሎ ተንቆና ተዋርዶ ከመኖር ሞት ይሻላል የሚለውን ኢትዮጵያዊ ኩራት ከኛ ተካፈሉ ነበር ያልናቸው። ዛሬም በተመሳሳይ መልክ ያለን መልእክት ለአንድ መቶ ዓመት የቤት ሥራ ተቀጥረው ራሳቸውን አዋርደውና ፋንሰው ለሻቢያ ቁንጮ እያሸረገዱ ላሉት ወዶ ገባ ጋዜጠኞች ከሃዲ ሹምና ምንደኛ ግንቦቴዎች ሁሉ አክብሮት የለንም ነው። ክብርና ሞገስ ለዚያ ትውልድ ፈርጦች፣ እድሜና ጤና ለያባዎች፣ ሞት ለጎጠኞች። እናቸንፋለን፣ ኢትዮጵያዊነት ያቸንፋል፣ ወሰኝነት ይከስማል ሲሉ መልእክታቸውን ያደረሱን መይሳው ከምዕራብ አሜሪካ ናቸው።
የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።